መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ቋልማችሁችን። ዛሬ ራቦ መጋቢት 22 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ራቦ መጋቢት 22 ቀን 484 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
ከ49 ዓመታት በፊት በ1964 ዓመተ ምህረት መጋቢት 24 ቀን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ምስረታ ጉባኤ የተጀመረበት ቀን ነው። 7 ቀናት የፈጀ ስብሰባ ነበር። በወቅቱ ጀርመን ምዕራብና ምስራቅ ተብሎ በሁለት የተከፈለበት ጊዜ ነው። የኢሃፓ መስራች ጉባኤም የተካሄደው ምዕራብ በርሊን ተብሎ ይጠራ በነበረው ክፍል ነው። ይህንኑ የኢሃፓን ምስረታ አስመልክተን ያዘጋጀነውን እናቀርባለን። በመጨረሻም የኦህዴድ ኦዴፓ ዘረኛ ድርጅት መሪ የሆነውን ኮሎኔል በሚመለከት የሹሙ ይዘት ሊከፍቱት ተልባ በሚል ርዕስ በታህሳስ ወር 2011 ዓመተ ምህረት የተላለፈውን ሐተታ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በምዕራብ ወለጋ ዞን ባቦ ገምቤል ወረዳ ቦኔ ቀበሌ ውስጥ ማክሰኞ መጋቢት 21 ቀን ከምሽቱ 1 ሰዓት አካባቢ የኦሮሞ ዘረኛ አሸባሪዎች በአማራ ተወላጆች ላይ በፈጸሙት ጥቃት በርካታ ዜጎች መገደላቸው ታውቋል። ከሞት ያመለጡ የአካባቢው ነዋሪዎች እስካሁን 29 አስክሬኖች መገኘታቸው ለዜና ተቋሞች ይገለጹ እንጂ የሟቾቹ ቁጥር ከ100 በላይ ሊሆን እንደሚችል ብዙዎች ይገምታሉ። ቀደም ብሎ አካባቢያቸውን ለቃችሁ ውጡ የሚሉ ዛቻዎች በተደጋጋሚ ይደርሳቸው እንደነበረ ማክሰኞ ምሽት በስካፍንጫቸው የታጠቁ አሸባሪዎች ወደ ቀበሌያቸው ግድያ ሊፈጽሙ መቻላቸውን ነዋሪዎቹ ተናግረዋል። በስልጣን ላይ ያለው የኦሮሚያ ብልጽግና ኦነግ ሸኔ የሚለውን ቡድን ጥቃት መፈጸሙንና የሰው ህይወት መጥፋቱን አምኖ መግለጫ ቢያወጣም ግድያውን እያካሄዱ የሚገኙትን የኦሮሞ ብልጽግና አካል የሆኑት የክልሉ ልዩ ኃይልና የሚሊሻ አባላት እንደሆኑ ነዋሪዎቹ ሳይቀር መስክረዋል። ነዋሪዎቹ ለዜና ተቋሞች በሰጡት መግለጫ የክልል ልዩ ኃይል አባላት ከምሽቱ 4 ሰዓት ጀምሮ ወደ ቦታው መድረሳቸውን ገልጸው ብዙም ሳይቆዩ እርምጃ እንዲወሰድ እንድንወስድ አልታዘዝንም ራሳችን ጠብቁ ብለው ጥለዋቸው እንደሄዱ ገልጸዋል። ያካባቢ የኦዴፓ ብልጽግና ባለስልጣኖች በወለጋና በሌሎች ቦታዎች በተደጋጋሚ የጅምላ ግርጃ ወንጀል የሚፈጸምባቸው አማራ ተወላጆች ለመታደግ ዘላቂ በሆነ መንገድ የተጣይል በማስተማራት ወይም ነዋሪውን በማስተጣጥቅና በማድራጀት ሲወሰዱት አለመኖሩን እንዲሁም ተባብሶ እንዲቀጥል ምቹ ሁኔታ መፍጠራቸው የወንጀሉ ፍጻሜ ያደርጋቸዋል ተብሏል። አሸባሮቹ ኦነግ ሸኔዎች ናቸው ብሎ የሚያስፈራጩ ሲና የዘር ማጥፋት ወንጀላቸውን ለመደበቅ እንጂ ገዳዮቹና አፈናቃዮቹ በስልጣን ላይ ያሉት የኮሎኔሉ ብልጽግና ተከታይ መሆናቸው ጥርጥር የለውም የሚሉ በርካታ ናቸው። ባለፉት ሳምንታት በአሸባሪው ጥቃት በሰሜን ሸዋ የተለያዩ ዞኖች የተፈናቀለው የነዋሪዎች ቁጥር ከ80,000 ማለፉን የአካባቢው አስተዳደር አካባቢዎች ኃላፊዎች ገልጸዋል። የሰሜን ሸዋ ዞን ኃላፊዎች ለዲና ተቋሞች በሰጡት መግለጫ በአሸባሪዎቹ ጥቃት ምን ያህል ሰው እንደሞተ ለማጣራት የተቋቋመው አካል መረጃ እየተበሰበ መሆኑን ገልጾ ተፈናቃዮቹ በሚመለከት ግን እስካሁን 41,625 ነዋሪዎች መፈናቀላቸውና ተፈናቃዮቹም በደብረ ብርሃን፣ ባጣዬ፣ በኤፈርታ፣ በሸዋሮቢት፣ በገንደውሃ፣ በመሃል ሜዳ እና በተለያዩ ቦታዎች መስፈራቸውን ተናግረዋል። በሌላ በኩል በአማራ አካባቢ በኦሮሚያ ልዩ ዞን በመትገኘው የጀሌ ጥሙጋ ኃላፊዎች በተከሰተው ጥቃት ከ45,000 ሰዎች በላይ መፈናቀላቸውን እንዲሁም 60 ሰዎች መገደላቸውን 114 መቁሰላቸውና ከ815 በላይ የሆኑ ቤቶች መቃጠላቸውን ተናግረዋል። በሁሉም ቦታዎች የአማራ አካባቢ ሆነ የፌደራል እርዳታ የተደረገላቸው መሆኑና ሁኔታውን ለመጠየቅ እንኳን ባለስልጣኖች ወደ አካባቢው ገና ያልሄዱ መሆናቸው ተናግረዋል። በተያያዘ ዜና በአካባቢው የደረሰው የሰሞኑ ጥቃት ህዝብና ብሔርን በሃይማኖት ለማስተራመስ የሚፈልጉ ቡድኖች ሴራ መሆኑን በከምሴ አካባቢ የሚገኙት የሃይማኖት አባቶች የአገር ሽማግሌዎች ገልጸዋል። ህዝቡ ለዘመናት የዘለቀ የአብሮ መኖር እሴት እንዳለው ገልጸው በአሁኑ ወቅት ይህንን እሴት ለማፍረስ የሚሯሯጡትን በአንድነት መከላከል እንደሚገባ አስገንዝበዋል። ከሁለት ቀን በፊት የወያኔ ሰርጎ ገቦች ካጠመዱ የቦምብ አደጋ ዳኔ የተባለው በትግራይ ግዛት አስተዳደር የመቀሌ ከተማ ከንቲባ ከስልጣን የተባረረ መሆኑ ተነግሯል። ከንቲባው በፍቃዱ የተነሳ መሆኑን በርካታ የዜና መሰጫዎች ቢገልጹም ግለሰቡ የተነሳው በትግራይ ኮማንድ ፖስት ግፊትና አነሳሽነት በግዛት አስተዳደር አመራር በተጻፈ ደብዳቤ መሆኑን ከባለስልጣኖች ጋር የቅርብ ግንኙነት አለን የሚሉ ክፍሎች ገልጸዋል። በተያያዘ ዜና ከትግራይ ካለው ሁኔታ ጋር በተያያዘ የአገዛዙ ባለስልጣኖች በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ክፍል ምክትል ኃላፊ የነበረውን ግለሰብ ከአገር እንዲወጣ ያደረጉ መሆናቸው ታውቋል። በኢትዮጵያ የድርጅቱ ምክትል ተወካይ የሆነው ግለሰብ የአገዛዙ ባለስልጣኖች ባቀረቡበት ቅሬታ ምክንያት ከኢትዮጵያ ተነስቶ ወደ ሌላ አገር እንዲዛወር ድርጅቱ የወሰነ መሆኑን ታውቋል። ግብጽ የአባይን ውሃ እንደጠብሳ ለማንም አሳልፋ እንደማትሰጥ የሚገልጽ ማስፈራሪያ በግብጹ ፕሬዝዳንት ከጥቂት ቀናት በፊት ከተነገረ በኋላ ሳዑዲ አረቢያ፣ ባህሬን፣ ኦማንና የመን ግብጽን ደግፈው መግለጫ ማውጣታቸው ታውቋል። ሳዑዲ አረቢያ ባሰራጨችው መግለጫ የአባይ ጉዳይ የመላው አረብ ብሔራዊ ደህንነት ጉዳይ ነው ካለች በኋላ በዓለም አቀፍ ህጎችና ደንቦች መሰረት ገዳቢ የሆነ ስምምነት ላይ መድረስ አስፈላጊ ነው ብላለች። ሌሎችም ተመሳሳይ አስተያየት ያዙ መግለጫዎች አውጥተዋል። ግብጽ እነዚህን የአረብ አገሮች በማንቀሳቀስ በጉዳይ ላይ መግለጫ እንዲያወጡ ያደረገችው በሚቀጥለው ሐምሌ ወር ውስጥ ሁለተኛውን ሙሌት እናደርጋለን የሚሉት የአገዛዙ ባለስልጣኖች ለማስፈራራት ሲሆን የተባበሩት አረብ ኤምሬት፣ ቱኒዚያ፣ ሞሮኮ እና ሌሎችም ታዋቂ የአረብ አገሮች ለግብጽ ሴራ ተባባሪ አለመሆናቸው የግብጽን ጥረት እና ሴራ ዋጋቢስ ያደርጋል የሚሉ ክፍሎች አሉ። አድማጮቻችን የረጅና ዝላ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
Yeah.
መጋቢት 24 ቀን 1964 ዓ.ም የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላ ኢሃፓ ሊመሰረት ቻለ። ይህ የጭቆኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ። መስራቾቹም እነገሌ ናቸው። መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተብሎ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጻደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢሃፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስረታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፍ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢሃፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ መስራታ ግን ማንንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሀቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢሃፓ ጓዶችን በቀድሚያ ባገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም፣ መስራች ጉባኤ የተደረገ ምንስ ተካሄደ እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሀቅን እንዳይተካ ማለት ነው። ኢሃፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢሃፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍንባዮቹ ግን አሉባልታ አሉባልታቸውንና ቀጀታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢሃፓ መስራች ጉባኤ ሲጀመርና ውይይቱን ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከያፋ ጋር ነው። ነበርን ያሉትም ቀጣይ ፈልፋቸው ከህደትና አፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትም ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ይሐፋ መቼና በምን ሁኔታ እንደተመሰረተ የሚያውቁ አይደሉም። ታሪክ ብሎ በቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ይሐፋ በ1964 ዓ.ም ተመረተ መስርቶ በ1972 ዓ.ም አልፈረሰ። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያንኔና ዛሬም ቢሆን ረጅም ጥቃት ተደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢህአፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምላተ ህዝቡን አደራጅቶ ሊያታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢህአፓ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ኢህአፓ አቤታዊ ስርነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመንም። ካዲዎች፣ የስልጣን ጥመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባጅቷል። ኢህአፓ የታገለው ብሔረሰብ ጾታ ሳይለይ ለጭቁኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። ለዚህም ነው በፋሽስቶች፣ ጠባቦች፣ ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠላቶች ጥቃት የደረሰበትና እየደረሰበትም ያለው። ኢህአፓን መልካም 47ኛ ዓመት ስንለው መገንዘብ የምንገደደው ሐቅ ያኔ ለኢህአፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመታም እያሉን መሆኑን ነው። የመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛ አምባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረን ጸረ ወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊሰልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል። ድልም የህዝብ ትሆናለች። አልማጭጫችን ሁለት ያባን በሚመለከት በሐምሌ ወር 1993 ዓ.ም ከተከታተመ ጎመጽየት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
ባላፍታጋዎች መስዋዕትነት ለ29 ዓመታት የዘለቀ የትግል ጉዞ ችኩሪ ኢትዮጵያ ህዝብ አድሮቱን በመፋለም የተነሳው በካቲት 1966 አልነበረም። የችኩሪ ኢትዮጵያ ህዝብ ትግል በካቲት ተጀመረም አይደለም። ከካቲት 1966 ቀድሞ ከካቲት በፊት አያሌ ህዝብ አመጾች አያሌ ንቅናቄዎችም ነበሩ። የደሃ አርሶ አደሮች አመጽ፣ የችኩን ብሔራት ትግል፣ የላባደር ድርጅታዊ እንቅስቃሴ፣ ያልተሳካው የታህሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ ሀገር አቀፍ ንቅናቄ፣ እነዚህ ሁሉ ከካቲት የቀደሙ ለካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ችኩሎችና የተገፉ ባንድነትና በአገር አቀፍ ደረጃ ብሮ ከመአመጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ምላተ ህዝቡ ዛሬ የሚታገልላቸው የሰባዊና ዲሞክራሲያዊ መብቶች መከበር፣ ፍትህ፣ እኩልነት፣ ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው እንቅስቃሴዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋላፍ ችኩሎችና ምዝብሮች እጅግ አመረረው በዝበዛን ላንዴ ለመጠረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲት አብዮት የካቲት ትግል ግቡን አልመጣም። ምዝብርና ግፉዋን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙሃን ችኩን መዳፍ አልገባም። ችኩሎችን የሚያር ምዝብሮችን የሚጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል በአበቡዝ ነጥቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋውን ህዝብ መደባዊ መጠይቅ በተከናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቅቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከተክስ መሪ ድርጅት ያለ መኖሩ ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩም ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 እስከ ነሐሴ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፓ በህቡ ህልውናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፓጋንዳ ስራዎችን ሰርቷል። የሳቶላፍን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ ፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጠራ ሳይንሳዊ ሪዮት በማጥናት ቀና የፖለቲካ መስመሮችን ተቁሟል። በዚህ የትግል ወቅት ራሱን ይፋ ከማውጣቱም አስቀድሞ በመላተ ህዝቡ የሥራ ማቆም አድማዎች፣ የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለምላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ድርግጽ ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራውን የማጋለጥ ጥያቄ ክብደቱ ሲጨምር ያፓ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት ዓመት ተኩል የህቡ እንቅስቃሴ በኋላ የህዝቡ ጠላቶች እነማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ፣ እኩልነት፣ ዲሞክራሲ፣ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፓ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ትግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁ ናቴ ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻል አብዮት መሪነት ማረጋገጥ በፓርቲው አማካይነት ተልእኮ ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና አቀኛና ህዝባዊ በሆነ ፓርቲ አማካኝነት የጭቆኖችን የትግል የድርጅትና የትጥቅ ዝግጅት ማስተናገድ፣ የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል፣ ለህዝባዊ ስርዓት ግቡን መታገል ከላኞቹ ኮሎቱም ማይነጠል ከነሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በናሲዮ 1967 ራሱን ይፋ ያወጣው የኢትዮጵያ ህዝባዊ ታይ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የሱ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ፣ አርሶ አደሩ፣ ተማሪው፣ ምሁሩ፣ ሴቶች፣ ወታደሮች በኢትዮጵያ ህዝባዊ ታይ ፓርቲ ጥራትን ለመሰለፍ ጊዜ አላባከኑም። ዲሞክራሲያ በትሟ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች መዘርጋትና ልዩ ልዩ የህቡ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበርም መርቷል። ኢህአፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራት ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁም የአፓ በራሱ ውስጣዊ ችግር በአመራሩ መመታት፣ በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሀፓይ ትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በምቾት መቅረስም አልሆነም። የላባደሩ ፓርቲ ታሪካዊ ተልእኮን እንደ ልፍኝ ፌዝና ተርባ ላየውም። አብዮት የራስ ግብዣ የጥልፍ ጠለፍ አይደል እንዳይደለ የሀፓ አሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠልፍ ብሎ እንዲነሳ የሀፓም የቀለመው ልምድ ይህን ነበር። የቱንም ያህል የፋሽስት ደርግና የባንዳ ምሁራን ጸረ አብዮትና ጸረ ድርጅት ምናብ ይበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም፣ ወደፊትም ዘለቀ እንጂ። ኢህአፓ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጎልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ውረድ ቢገጥመው ለ9 ዓመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ለዋላዊነት ያለውን ጽኑ አቋም ወዘተ የአባላ 9 ዓመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ ታጋይ አታጋይ ድርጅት ነው።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አእላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካህዲዎች በማያዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አእላፍ ናቸው። ኢትዮጵያ በኢህአፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ሲያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የምስረታ ዕድሜው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የአገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁጥ ታግለዋል። ሺህ በሺህ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና የአገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህሊና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢህአፓን ስፋጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ለኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአባ ነሐሴ 26 ቀን 1967 ዓመተ ምህረት በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እምብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማ አበበንና አምሳለቃ ወልደመንህን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ጋር 13 ቀን 1967 ዓ.ም ቀዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ በኢሃፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ረሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። ስድስቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። ለኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ካልታችሁ የህዝብ መንግስት ይቋቋም ትላላችሁ ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢሃፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢሃፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን 2ቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች በአሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ጥራት መስፈን ያላሰለፈ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም እየተዘጋጁ በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ያፓ ለህዝብ ማስተላለፍ የሚፈልገውን ማናቸውም መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ተዘግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
ትላንትናም ዛሬ እነ ምድር አስረድነ ፍራት ገዳይ ወጥቶ ካደባባይ ጭቆናን ተጋፋጭ አመጣ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች የነበሩ ስምንት ቁጥር እስሩን ወቴላናውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው የሄዱ በእምነት የታነጡ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰፈሱት በሕይወትም ያሉ ዛሬም ሲሉ የቀሩ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ከርቸሌ የወረዱት ከሴቶች ክልል እስከ ጦር ዓለም በቃ የፍትሕ ሀገር ፍርደኛ ከአራቱ ማዕዘን በየቀበሌዎቹ ደግሞ ከፍ እኮ የተሰለሰሉት መንገድ የተጣሉት ወንኔውን ያሸሩት ፍቅር ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀው ገብ ይዞ ሚሉ ከትግራይ ከወሎ ከጎጃም ከጎንደር ከሲዳሞ አርሲ ከወለጋ አረብ ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩ ደቦቃ ተለቻ ቆጥላ የተፈሩ በመቁረስ በመቁረስ የተመዳደቡት ከአንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዲቷን ትንባሆን 12 ሆኖ የሚመገብሉት እኮ ያኔ ባይሩካ ባይሩካሽ የሚቀላለዱት በጣፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃየውን ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያደርጉ ዝርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያጋሉ ለገዢ ላያድሩ ራሳቸውን ከፎቅ ዘለው የፈጠፈጡት መውደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩት ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣያ ሰሜን ጃናሙ እኮ ከመያይ ጸምሪ አድዮሴንና ደግሞም ከሐሙሲት በለታና ረባያ አዎ ከማክሲ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ክፉ ዝንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦች አሊያም ወዲያ ኮር እየቀማመሱ ከፊት ለፊት ፋሽስት በኋላ ዘረኛ ከመሃልነቱ ህዝብ አገሬን ብሎ ግፍ ግቡን ገጥሞ ሁለቱን ሰው በላ እየተራቆት ህይወት እየጣሉ ህይወት እያነሱ እኮ እኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራት መሃል ስም ይጠራ ይባል እንዲያውለ ጠብታ ኑሴን ጣጌ ደበሳይ ካሳ ለማጋቅና ያውሉ ሸፍረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ቆስሜ ደብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና ብራይም ከድሮና አደሎ ኤርፋና ሻፊሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ተፋ አዎ እኮ ያኔ አለምና ሳባ በቃሉ የውብዳር ስዴትና ጃምላ አስካሉና አስገዳ ፍራትን ፈተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጸለ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋጂካ ዋቢና መጋሌ አዳሙ አውጊቾ ኑርሊ በቀለ ይዛና ድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉ ባለ ተራራ ማለት የጽናት ባለ ጸጎች ምን የቀጠሉት እድሜ ልክ በታሪክ ተፈረ የሚኖሩት እነሱም አይጠየኝና አጅሬ በጥላቸው ብቻ ጠላት አሸባሪ አገር ወገር አፍሪ ባንዳና አባራሪ እነ ክፍሉ ስሜ አህመድና መሳይ ሆነፋና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ስለ ወልዴ ጎርጊስ አንጋ ውሴን አበይ ኢማሙ ልጣለ ጣሙ ቤቱምና አስመላሽ ብቴ ባዜራ ያቺ ዳሩ ነጋሽ ሁሌም ወጡ ከቶም የማይረሱ በአመት በትግሉ እየተካ አዎ ያኔም እንደዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረጹ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለተወላው ፍራትም ባን ቀልባይ ዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥቶ የሚሽከረከሩ ባጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባት እኮ እነ በቁ ሚራል እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቄ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንቱም በስቲያ ትላንትናም ዛሬ ዘፍ ከፓርላማ ወዲ እነ ሽብሬ አው ሰዎች ይረፉ አሁን
የሹሙ ይዘት ሲከፍቱት ተልባ አምባገነን ልንሆን አንድ ቀን ቀርቶናል ጫፍ ላይ ነን አለ የኢሃደግ ሹም የተባለው እኛም ድሮም አውቀናል ጉድጓድ ምሰናል አልን እንጂ አልተገረምንም ጥንቁልና ሳይሆን ቢያንስ 27 ዓመት በወያኔ ጉያ ከቆየ ሰው ዲሞክራሲያዊ ተአምርን መጠበቅ የዋህነት ስለሆነብን ነው አዝማሚያውም ግልጽ ነበር ሹሙም ቢያንስ በዚህ አልዋሸም ኢህአዴግን አድሽ አስቀጥላለሁ ህገወጥን አከብራለሁ ነው ያለው ገና ከተዋቱ ሰዎች የራሳቸውን ምርቃና ሀቅ አድርገው ለውጥ መጣ ብለው ቢደሰቱ በግማሽ በላይ ራሳቸውን ይውቀሱ እንጂ ሹሙም ሊያደርግ እንደተነሳ አልዋሸም እኛም ህዝብ የታገለው ወያኔ ኢህአዴግን ለማስቀጠል የትግሬ በላይነትን በሌላ ለመተካትና አሁንም እኩልነትን አጥፍቶ ዘረኝነትን ለማስቀጠል አይደለም በሚል ገና ከመጀመሪያው ወያኔ ኢህአዴግ ይወገድ የሚጠገድ የለም የወያኔ ህገ አራዊትና አዋጆች ሁሉ ይሻሩና የሽግግር ሂደት ይጀመር ሁሉም የፖለቲካ እስረኞች ይፈቱ በሚል ጸንተን ቆየን ያልተባል ነው የለም ሹሙ ችለታው ግልብ ነው ቃላትን ጽፈው ሰጥተውት ያሰማል እንጂ ጥልቅ ግንዛቤ ያጥራዋል ስንልም ሰደባችሁ ተዋል በፖለቲካ ንቃት ሻል ያለውን መለሰንም ቀደም ሲል የመንገድ ቾልዴንጂ ብልህ አይደለም ባልን ጊዜ የደረሰብንን ውርጅብኝ እናስታውሳለን። ሹሙን ልኩል እንደገምተው ካስቻሉን ሁኔታዎች የቅርቡ አስተማሪዎችን ሰብስቦ የዘባረቀውና ያሳየው እብሪት ነው። ይሰድባቸው ያጨበጨቡለት መኖራቸው የሱን ድክመት ሳይሆን የግለሰቦች የግንዛቤ ድክመት ወይም ጭፍን አድርባይነትን የሚያሳይ መሆኑን አልሳት ነው። መንግስቱ ኃይለ ማርያም የሚባል ፋሽስት በመሰረቱ የሰለጠንኩት እንደ ኢኮኖሚስት ቢሆንም በዚህ መሬት አፈሩን ቀመስ አርጎ ምስር ዝሩ ብሎ ያዝ እንደነበር ቀደም ብሎ ተነግሯል። ሹሙም የአምባገነኖች እብሪት ተጠናውቶት በሁሉን አውቃለሁ መጀነን የኪነት ሰዎችን አስተማሪዎችን እንዲሁም ሌሎችን ስለሙያቹ ካሁ ሲላቸው ለማድመጥ ተገደናል። አስተማሪዎቹ ለቀረቡት ምራቁን የዋጠና ከተጨባጭ ሁኔታ ጋር የተያዘ ጥያቄ ሁሉ ሊሰጥ የሞከረው ምላሽ ሁሉ ጥራዝ ነጠቅነቱን ጋር አድርጎበታል። ማክሮ ኢኮኖሚክስ ይናገል ወይም አይፈቅድም የናንተ የደሞዝ ጭማሪ ጥያቄ ከተመለስ ሊላቸውም ቀርቷል። የምን ማክሮ ኢኮኖሚክስ አውቃለሁ ብሎ አንገትን ለማስቀበር ካልሆነ በቀር ይህ አባባል ምን ትርጉም አለው? የዘመኑ ቀራሪ ምሁራን ልምድ ነው ቃላት ደርድሮ ግራ ገብቶ ጸጥ ማሰኘት። ለአስተማሪዎች ደሞዝ ከጨመር ለነጋዴዎች ይከተላል ወዘተ ወዘተና ኢኮኖሚው ይናጋል ብሎ ራሱን ማስገመቱም አልበቃ ብሎት ሽብር ምን ያደርግላችኋል ሊልም ሞከረ። ቀልዱ ነው ወይስ አሳማኝ ምክንያት ያገኘ መስሎት? ሲተፋ ለሚያድር ጠኔ አይገባውም ነው ነገሩ። ከዚህ ቀደም ብሎ ሲናገር ያለን የሹመት ቦታ ትንሽ ነውና ሁሉም በሽግግር የሚሳተፍ ቦታ አያገኝም ማለቱንም እናስታውሳለን። ያማረበትና ያጋለጠ መስሎትስ ለሀገርና ለወገን ውድ ህይወቱን የገበረውን ትውልድ በፊደል ተጣልቶ ተጋደለ በሚል የደርግና ወያኔ ሽሙጥ ሊያስተጋባ ሞክሮ የለ? ወሮበሎች ራሳቸውን አንዴም ቄሮ አንዴም ኦነግ በሚል ስያሜ አቅርበው በህዝብ ላይ ጸያፍ ወንጀል ሲፈጸሙና በተለይም በጠባብ ዘረኝነት ዜጎችን ሲጨፈጭፉ ለመከላከልና ወንጀለኞችንም ለመቅጣት መንግስት ተብየው የሹሙ ስብስብ ሲያከተው ወይም ፍላጎት ሲያጣ ተጠቂው ህዝብ መንግስት አለ እንዴ ብሎ ሲጠይቅ ተገቢውን ምላሽ ከመስጠት ፈንታ ያማረበት ያወቀና ያደናገረ መስሎት የምታውቁት መንግስት የሚገርፍ ቀፈር የሚነቅል የሚበድል መንግስት በመሆኑና ይህን ባለማድረጋችን የላችሁም ልትሉን ነው እንዴ በሚል መደዴ መልስ ሊያሲዝም ሞክሮ ነበር። ያው ያጨበጨቡ መሃይሞችና አድርባዮችም አልጠፉም። ሆድ ጥርስን የማስገጠጥ ችሎታ እንዳለው ደግሞ እናውቃለን። ተበላባይ ሀፍረቱን ውጦ በልቶ ሹሙን ጠቅላይ ሚኒስትር ሲልም ታዝበናል። ሹሙ ደግሞ ውዳሴን ይወዳል። ደስ በማይል ሁኔታም ሲቅለሰለስና ለአረቦች ሲሰግድም ታዝበናል። ሲተቻ ይወድም። ለሁሉም አዋቂና አስተማሪ እኔ ነኝ ብሏል። የግብፁ አልሲሲ ፊትም አዋርዶናል። ለኢሳያስ ሰግዷል። የሀገርን ጥቅም አስጠቅቷል። አድናቂዎቹ ከንቱ ቃላትና ቀጸሎችን ከመደርደር አልፈው በተጨባጭ ይህን ጠቃሚ ሰራ የሚሉት የላቸውም። ውብ ቃላት ድርድራውም ነግቶበታል። ተላላ አድርገው አገርንም እየቀሙን ነው። የሽግግርን ሂደት ይዘት አንድም ባለመረዳት ወይም ለፍጹም ስልጣን አይመችም በማለት ተጻረው የክልል ፖለቲካን በለየላቸው ጠባቦች ባለምንጫዎች አስፍነው ይኸው በስንት ትግል የተገኘን የህዝብ አንድነትና ኢትዮጵያዊነት አጥቅተዋል። ህዝብ ያልመረጠው ሹም ህዝብ የጠላውን ስርዓት ሊያስቀጥል የሚችል አይደለም። እንዳልነውም ኢትዮጵያን ለባሰ አደጋ አጋልጠዋል። የሹሙ ደጋፊዎች የነበሩትም ሳይቀሩ ኢህአዴግን ማስቀጠል ማለት ዘበት ነው፣ ሽግግር ይቋቋም እያሉት ናቸው። አቆጨልነትና የፖለቲካ ብስለት ለየቅል ናቸው። ውሎ አድሮ ሹሙ በእብሪት የተዋጠና ስለራሱ ያልሆነ ግምትና ፍቅር የያዘው ሆኖ አግኝተነዋል። ታማኝነታችን ለሀገራችን ለኢትዮጵያ እንጂ ለግለሰብ ባለመሆኑም አካፋን አካፋ፣ ባንዳን ባንዳ፣ አንጃን አንጃ፣ ግብዝን ግብዝ ማለት መቀጠላችን የግድ ነው። ሹሙም ቢከፍቱት ተልባ ያው ያው መሆኑን ዛሬ በግልጽ የምናስረግጠው አቆ ነው ይገኛል። የሚያሳዝነው ጉዳይ ሹሙ ከነመስተሮቹ ኢትዮጵያንም ለአደጋ አጋልጦ ህዝቧንም አስጠቅቶና ለወያኔ አመችቶ ወደደም ጠላም ሰለባ እንደሚሆን ግልጽ ነው። ለሰቡ በስነ ምግባር መስክ የነበረውን ጉድለት የምናውቅ ቢሆንም እስቲ ነው በሚል ረጅም ገመድ ያልሰጠነው ማን ለቦታው እንደሰየመውና ማን እንደሚያዘው ከመጀመሪያው ጀምሮ ስለምናውቅ ነው። መሰረታዊ ለውጥን በመሻት ፈንታ ስርነቀል የተደረገ ይመስል ስርነቀል አጥፊ ነው ዲለን ሲነሳም አልደነቀንም። በተራማጁና ኢትዮጵያዊ አማራጭ ላይ መዝመቱ የእዝ ጉዳይ ነው። ያባና አገሮደት ኃይሎችን ለማግለል የተነሳውም እዝና ወያኔና ያደገበት ሆኖበት ነው። እሻት በሉኝ የሹም ዶሮ ነኝ ጠባዩም እየተጋለጠ ቢሆንም የሚጠበቅ ነው። ሹሙም መሰሎቹም ህዝባዊ ዴሞክራሲያዊ ይዘትን መረዳት አልተቻላቸው። ሁለቱ ይነጋ ከተባለ የሽግግር ሂደት ብዙዎቹ የሚቃወሙት በዴሞክራሲያዊ ሂደት ውስጥ ቦታ አይኖረንም በሚል እንጂ ሂደቱ ምን ማለት መሆኑንም ተረድተውት አይደለም። በክልልና መካለል ግን ተጠቃሚ የሆኑ ብዙ መሆናቸውን አይተናል። የገለማው ስርዓት ቀጣይነት ለግል ጥቅማቸው ዋስትና ይሆነላቸው። ሁሉም የሚያስቀድሙት የራሳቸውን ከርስና ጥቅም በመሆኑ ለኢትዮጵያ የሚበጀውን ቅድሚያ አይሰጡም። ኢትዮጵያዊነትን ይጻረራሉ። በዚህ አይነት የሚወራጩትን ጎጠኞች ሁሉ ማጤኑ ብቻ በቂ ነው። በጎበዝ አለቃና አጼ ፊታውራሪዎች የሚያምኑ ሁሉ የሚያደንቁትና የሚከተሉት መሪ ገና አላገኛችሁም እንላቸዋለን። ቢከፍቱት ከልባ ሹሙ የወያኔ ግልባጭ ነው በቡድኑም በግሉም። አሁንም እኮ ቢሆን ሹሙ የብሔረሰብ ድርጅት መሪ እንጂ የኢትዮጵያዊ ድርጅት መሪ አይደለም። ኢትዮጵያ ማለት በተጨባጭ ተስኖታል። የሚሾማቸውን እንመልከት። ስርዓቱን ለመቀጠል ያለውን ፍላጎት እናጤን። ወንጀለኞችን ለመቅጣት መሞከርም ማቅቱት ጸረ ወያኔ የሆኑ አማራዎችና ዜጎች ላይ እርምጃ ለመውሰድና ለመግደልም መቸኮሉን እንታዘብ። ህዝብ ደግሞ ኃይሉ ህብረቱ ነውና ሊከፋፍሉት የሚጠሩትን ሁሉ ወያኔ የሆነ ቅጥረኞቹን ሊታገል ሊያሳፍር ይጠበቅበታል። አድርባይ ምሁራን እንደሆነ ዶሮ ሳይጮህ ክደዋልና ከነሱ ብዙ መጠበቅ የለበትም። ጥርቢያችን ለሀገርና ለህዝብ የሚጠቅም የሽግግር ሂደት እውን ሆኖ የሀገራችን ህልውና ይጠበቅ ዘንድ በጋራ በህብረት እንታገል የሚል ነው። አስመሳዩ ሹም ነፍሶበታል። ጸረ ኢትዮጵያ ኃይሎች ሁሉ ሽንፈትን ይከናነባሉ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።
Yeah, I'm a man.